የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 15 2015 ዓመተ ምህረት ዝግጅታችን ጀመረ። የዜጎችን ህጋዊና ሰብአዊ መብቶች ጥሰዋል ያላቸውን 157 የፖሊስ አባላትና አዛዦች ከስራ ማሰናበቱን የሲዳማ ክልል የሰላምና ጸጥታ ቢሮ አስታወቀ።
ከተጠርጣሪ ጋር አብሮ መብላት፣ አብሮ መጠጣት፣ እስር ቤት ጫት ማስገባት፣ እዛ ጠጥቶ መስከር፣ በመስከራቸው ደግሞ የመንግስት መሳሪያን ማጥፋት ወዘተ አይነት ተታየባቸው ናቸው። ሌሎቻቸው አስገድደው በመጥፈር በጠለፋ የተሳተፉም መኖራቸውን እነዚህ በህግ አግባብ እንዲጠየቁ የተደረገባቸው ናቸው።
በሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ የሆኑትን አቶ አለማየሁ ጤሞቴዎስን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በሰዴን ሶዶ ወረዳ አስተዳዳሪ መገደላቸውን እንዲሁም ሌሎች የሀገር ውስጥና የውጭ ዘገባዎችንም አካተናል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየነኝ፣ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ ቆንጂት ታየናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና ያለም ዜና እናስቀድም።
በድጋሚ እንደምናመሻችሁ፣ ዜናውንም ማቀርብላችሁ እንግዲህ ወልዴ ነኝ። ኢትዮጵያ በአባይ ግድብ ላይ አራተኛ ዙር ሙሌት ለማድረግ በዝግጅት ላይ መሆኗ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ትናንት በፔንታጎን ጉብኝት ማድረጋቸው እንዲሁም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በዋይት ሃውስ ተቀብለው ማነጋገራቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ኢትዮጵያ በአባይ ግድብ ላይ አራተኛ ዙር ሙሌት ለማድረግ በዝግጅት ላይ መሆኗን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ አስታውቀዋል። 4.2 ቢሊዮን ዶላር ይፈጃል የተባለው ታላቁ የኢትዮጵያ ህዳሴ ግድብ ከተጀመረ አንስቶ በታችኛው ተፋሰስ አገሮች ተቃውሞ ቢገጥመውም አገሪቱ ግንባታውን ቀጥላለች። የህዳሴው ግድብ አራተኛ ሙሌት ተቃርቧል። ያለፉት 3 ሙሌቶች የታችኛው ተፋሰስ አገሮችን አላወኩም፣ ቀጣይ ሙሌቶችም የተለዩ አይሆኑም ሲሉ ደመቀ መኮንን መናገራቸውን የኤኤፍፒ ሪፖርት አመልክቷል። የጋራ የሆነውን የአፍሪካ ወንዝ ለብቻ ለመጠቀም የሚሹ ኃይሎች አሉታዊ ትርክትን ተቋቁሞ ፕሮጀክቱ ወደ መጠናቀቁ እየተቃረበ ነው ሲሉ አክለዋል ደመቀ መኮንን። ኢትዮጵያ ሙሌቱን እንድታቆም ግብጽ በተደጋጋሚ ስትጠይቅ ቆይታለች። ደመቀ መኮንን በተናገሩበት ከፍተኛ የሚኒስትሮች ጉባኤ ላይ ከኡጋንዳ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ደቡብ ሱዳን እና ታንዛኒያ ተወካዮች ተገኝተዋል። ሱዳንም ሆነች ግብጽ በጉባኤው ላይ እንዳልተሳተፉ የኤኤፍፒ ዘገባ አመልክቷል። የሱዳኑ ፕሬዝዳንት አብዱል ፈታህ አልቡርሃን አዲስ አበባና ካርቱም በግድቡ ላይ በአንድ ላይ የተሰለፉና የተስማሙ ናቸው ሲሉ ባለፈው ጥር መናገራቸውን ዘገባው አስታውሷል። በተፈጥሮ አደጋዎች የተጎዱ አገራትን ለማገዝ የብድር ክፍያ እፎይታን ጨምሮ የሚወሰዱ ሌሎች እርምጃዎችን የዓለም ባንክ ዋና ኃላፊ ዛሬ ሐሙስ ይፋ ያደርጋሉ። ኃላፊው እርምጃዎቹን ይፋ የሚያደርጉት አዲስ ዓለም አቀፍ የገንዘብ ስርዓት አጀንዳን ለማበረታታት ፓሪስ ፈረንሳይ ላይ እየተካሄደ ባለው የዓለም መሪዎች ጉባኤ ላይ ነው። የዚህን ዝርዝር ስመኝሽ የቆየት አቅርብልናለች።
በደርዘን የሚቆጠሩ የአፍሪካ መሪዎችን የቻይና ጠቅላይ ሚኒስትርንና የብራዚል ፕሬዝዳንትን ጨምሮ ወደ 40 የሚጠጉ የዓለም መሪዎች በፈረንሳይ ዋና ከተማ በሚካሄደው አዲስ ዓለም አቀፍ የገንዘብ ስርዓት ጉባኤ ላይ ከዓለም አቀፍ ተቋማት ጋር ይሰበሰባሉ። የጉባኤው ዋና ዓላማ እንደ ቡድን 20 ዓለም አቀፉ የአየር ንብረት ለውጥ ጉባኤ፣ ዓለም አቀፍ የገንዘብ ድርጅት ወይም IMF፣ የዓለም ባንክና የተባበሩት መንግስታት ድርጅት ባሉ አካላት ውሳኔ ለማግኘት ለማግኘት እየታሹ ያሉ ተነሳሽነቶች ከፍተኛ መግባባት አግኝተው ወደፊት እንዲራመዱ በማድረግ ዝቅተኛ ገቢ ላላቸው ሀገራት የቀውስ ጊዜ የሚደረግ የገንዘብ ድጎማን ማሳደግ ከዓለም ጦርነት በኋላ የተቋቋሙትን የገንዘብ ስርዓቶች ማሻሻልና የአየር ንብረት ለውጥን ለመቋቋም የሚያስችሉ የገንዘብ ድጋፎችን መፍጠር ነው። በጉባኤው ላይ የሚሳተፉ መሪዎችም እንደ ዓለም ባንክ ያሉ የጋራ የልማት ባንኮች ለአደጋ ጊዜ የተመደበውን ተቀማጭ ገንዘብ ከፍ በማድረግ የማበደር አቅማቸውን እንዲያሳድጉ የሚደረገውን ግፊት ለመደገፍ መዘጋጀታቸውን ሮይተርስ የተመለከተው የጉባኤው ረቂቅ መግለጫ አመልክቷል። በጉባኤው ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም የአፍሪካ ሀገራት ከዚህ ቀደም ታይቶ የማይታወቅ የገንዘብ ችግር እንደገጠማቸውና ይህም ከልማት ይልቅ እዳን በመቆጣጠር ላይ እንዲያተኩሩ እንዳስገደዳቸው ገልጸዋል።
Private and public debt has reached new heights.
በአብዛኞቹ ዝቅተኛ ገቢ ባላቸው ሀገራት የግልና የመንግስት ዕዳ ታይቶ የማያውቅ ከፍታ ላይ ደርሷል። የመንግስት ራስ ምታት ስለ ልማት ማሰብ ሳይሆን ዕዳን እንዴት መቆጣጠር እንደምንችል ማሰብ ሆኗል። ጥረታችን ሁሉ ከልማት ይልቅ ዕዳ መቆጣጠር ላይ ነው። እነዚህን ሁሉ ቀውሶች ማስተናገድ ራሱን የቻለ ችግር ያልሆነ ይመስል አስከፊ የአየር ንብረት ተጽዕኖም ተጋፍጠናል።
ጠቅላይ ሚኒስትር አብይ አህመድ አክለው የጋራ የልማት ባንኮች በአህጉሪቱ የሚስተዋሉ ቀውሶችን ለመቅረፍ የበለጠ ሚና መጫወታቸውን ማረጋገጥ አለባቸው ሲሉ አሳስበዋል።
Secondly, boost concessional financing.
የወለድ መጠናቸው አነስተኛና የክፍያ ዘመኑ የተራዘመ የገንዘብ ብድርና እርዳታዎችን ማሳደግ ያስፈልጋል። በዚህ አይነት ያለሰለሰ የገንዘብ ድጋፍና እርዳታ ካልሆነ በስተቀር ዛሬ ምናያቸው የተሳሰሩ ተግዳሮቶች አሁን ነገሮችን በመናስከድበት መልኩ አይፈቱም። ተጨማሪ ቀውሶችን የምንቀንስበትና የልማት ግቦች ላይ የምናተኩርበት ብቸኛው መንገድ ያ ነው።
የዓለም ባንክ የሚወስዳቸው እርምጃዎች ለታዳጊ ሀገራት በተወሰነ መልኩ የገንዘብ እፎይታን እንዲሰጡ ሆነው የተነደፉ መሆናቸው ተገልጿል። በዩክሬን የሚካሄደው ጦርነት፣ የአየር ንብረት ለውጥ ያመጣውን ቀውስ፣ የሀብት ልዩነት መስፋትና የድጋፍ ማነስን በመግለጽም የዓለም መሪዎቹ የዓለም ባንክና ሌሎች የጋራ የገንዘብ ተቋማት አዲስ ራዕይ እንደሚያስፈልጋቸው አስመረውበታል።
የስፔን የባህር ጠረፍ ጠባቂዎች በአንዲት ጀልባ ላይ ተሳፍረው በአትላንቲክ ውቅያኖስ ላይ ይጓዙ የነበሩ 70 ፍልሰተኞችን መታደጋቸውን አስታውቀዋል። ግራን ካናሪያ በተባለችው የስፔን ደሴት 105 ኪሎ ሜትር ላይ ጀልባይቱን እንዳገኙ ያስታወቁት የጠረፍ ጠባቂዎች ከፍልሰተኞቹ መሃል ሕፃናትም ይገኙበታል ብለዋል። ፍልሰተኞቹ በአቅራቢያው ወደሚገኝ ደሴት ተወስደው በቀይ መስቀል እንክብካቤ የተደረገላቸው ነው ተብሏል። ባለፉት 6 ወራት ብቻ ወደ 6000 የሚጠቁ ፍልሰተኞች ካናሪ ደሬስ መድረሳቸውን የስፔን መንግስት አስታውቋል። ይህም ካለፈው ዓመት ሲነጻጸር 31 በመቶ ጭማሪ ያሳይቷል ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን የሶማሊያውን ፕሬዚደንት ሐሰን ሼክ መሐሙድ ትናንት በፔንታጎን ተቀብለው አነጋግረዋል። ሁለቱ ወገኖች በመከላከያ ትብብርና በቀጠናው ባሉ የጸጥታ ስጋቶች ላይ ተነጋግረዋል። ሶማሊያ በአሁኑ ወቅት በአልሸባብ ላይ የምታደርገውን ዘመቻና ሶማሊያውያን በመክፈል ላይ ያሉትን መስዋዕትነት ሎይድ ኦስትን አድንቀዋል። በማዕከላዊ ሶማሊያ በአልሸባብ ላይ የተደረገው ውጤታማ ዘመቻና ቀጣይነት ያለው ድል እንዳበረታታቸው ኦስትን ገልጸዋል። በሶማሊያ የሚገኘውን የአፍሪካ ህብረት ሰላም አስከባሪ ኃይል ለመቀነስ ዝግጅት በሚደረግበት በዚህ ወቅት የዓለም አቀፍ ድጋፍና ቅንጅት አስፈላጊነት ላይ ሁለቱ ወገኖች መወያየታቸውን የአሶሴትድ ፕሬስ ዘገባ አመልክቷል። የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ በበኩላቸው ጠንካራና የተረጋጋች ሶማሊያን ለመገንባት አሜሪካ በማሳየት ላይ ላለችው ቀጣይነት ያለው ወታደራዊና ሌላም ትብብር አመስግነዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በዋይት ሀውስ ተቀብለው አነጋግረዋል። ዓለም የገጠማት ችግር ህንድና አሜሪካ ተቀራርበው እንዲሰሩ የሚጠይቅ ነው ሲሉ ተደምጠዋል ባይደን። ያንንም በማድረግ ላይ ነን ሲሉ አክለዋል። የሞዲ ጉብኝት ነጻ፣ ግልጽ፣ የበለጸገና ደህንነቱ የተጠበቀ ኢንዶ ፓሲፊክ ቀጠናን የሚፈጥርና በቴክኖሎጂ መከላከያ፣ ንጹህ ኃይል እንዲሁም በህዋ መስክ የሁለቱን አገራት ትብብር የሚያጠናክር ነው ብሏል። ሁለቱ መሪዎች ከመገናኘታቸው ቀደም ብሎ የወጣው የዋይት ሀውስ መግለጫ። ሞዲ በቆይታቸው ለዩናይትድ ስቴትስ ምክር ቤት ንግግር እንደሚያደርጉ ይጠበቃል። ለሞዲ ባልተለመደ ሁኔታም ሁለቱ መሪዎች አንድ ላይ በመሆን ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። ላለፉት ሁለት አስርተ ዓመታት ህንድ የዩናይትድ ስቴትስ መንግስት ቁልፍ አጋር መሆኗን ለማሳየት ከዚህ በፊት የነበሩት አራት ፕሬዝዳንቶች ወደ ህንድ 15 ሰዓታት የሚፈጀውን ጉዞ አድርገዋል። እንደ ባይደን ግን በዚህ ደረጃ ሞዲን በክብር የተቀበለ ፕሬዝዳንት አልነበረም ሲሉ የቪኦኤ የዋይት ሃውስ ዘጋቢዎች በሪፖርታቸው አመልክተዋል። ሙሉ የክብር ዘብ አቀባበልና ከዋይት ሃውስ ባሻገር በሚገኘው ብሌር ሃውስ ተብሎ በሚጠራው የእንግዳ መቀበያ የራት ግብዣ ተደርጎላቸዋል። ቻይና ኃይልን በመጠቀም ታይዋንን ለመቀላቀል እንዳትሞክር ማስጠንቀቃቸውን የጀርመኑ መርሃዊ መንግስት ኦላፍ ሾልዝ ዛሬ ለሀገሪቱ ፓርላማ ባደረጉት ንግግር አስታውቀዋል። ኦላፍ ሾልዝ ማስጠንቀቂያውን የተናገሩት በሳምንቱ መጀመሪያ ላይ በቻይናው ጠቅላይ ሚኒስትር ሊ ቻንግ ከተመራ ቡድን ጋር ባደረጉት ውይይት መሆኑን ገልጸዋል። በተናጠል ውሳኔና በኃይል በምስራቅና ደቡብ ቻይና ባህር ላይ ያለውን ሁኔታ ለመቀየር የሚደረግ ማንኛውንም ጥረት እንቃወማለን ብለዋል ሾልዝ ለፓርላማው ባደረጉት ንግግር። በቻይና በሚታየው የሰብአዊ መብት ረገጣና የህግ የበላይነት አለመከበር ያሳስበናል ሲሉ አክለዋል። ታይዋንን በኃይል ለመቀላቀል የምትዝተው ቻይና በታይዋን አቅራቢያ የምታደርገውን ወታደራዊ እንቅስቃሴ ጨምራለች። ታይዋን በበኩሏ ጥቃት ቢደርስባት ራሷን እንደምትከላከል አስታውቃለች። በመጨረሻም አምስት ሰዎችን ይዛ ባለፈው እሁድ ወደ ባህር የጠለቀችውና ደብዛዋ የጠፋው ሰርጓ ጀልባ የያዘችው ኦክሲጅን ዛሬ ሐሙስ እንደሚያልቅ ሲጠበቅ ፍለጋው ተጧጥፎ ቀጥሏል። ለ96 ሰዓት ሊቆይ የሚችል መጠን ያለው ኦክሲጅን ይዛ አምስት ቱሪስቶችን አሳፍራ ከሴንት ጆን ካናዳ ባህር ዳርቻ ባለፈው አርብ የተነሳችው ሰርጓ ጀልባ ከመቶ ዓመት በፊት ታይታኒክ መርከብ ወደ ሰመጠችበት አካባቢ በመጓዝ ከዛም ወደ ታች 4 ኪሎ ሜትር ከባህሩ ጠልቃ በመቅዘፍ ላይ ነበረች። ከእሁድ አንስቶ ግን ከተቆጣጣሪዋ እናት መርከብ ጋር የነበራትን ግንኙነት አቋርጣለች። ለተጓዦቹ ህይወት የሚሰጠው ኦክሲጅን ዛሬ ሐሙስ ማለዳ እንደሚያልቅ ሲገመት ዓለም አቀፍ የባህር ጉዳይ አዋቂዎችና የነፍስ አድን ሰራተኞች በውስጡ ያሉትን ሰዎች በህይወት ለማግኘት ርብርባቸውን ቀጥለዋል። በውስጧም አንድ የታይታኒክ ታሪክ አዋቂ፣ ፓኪስታናዊ አባትና ልጅ፣ አንድ አውሮፕላን አብራሪ እና አንድ እንግሊዛዊ ተጓዥ ይገኙበታል። ባለፉት ሁለት ዓመታት 46 የሚሆኑ ተጓዦች ታይታኒክ ወደ ሰመጠችበት አካባቢ በሰማጭ ጀልባዋ ጠልቀው የመጎብኘት ዕድል እንደነበራቸው ለማወቅ ተችሏል። አድማጮች፣ በዚሁ የምሽቱ ዜና እናጠቃልላለን። ከቀሪ ዝግጅቶች አንቺ ጋር አብራችሁ ቆዩ። መልካም ምሽት።
እንግዱን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሰኔ 15 2015 ዓ.ም ተመረዝ ግጭታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። ወደ ቀዳሚው የአበይ ርዕስ ዘገባ እንለፍ። የዜጎችን ህጋዊና ሰብአዊ መብት ጥሰዋል ያላቸውን 157 የፖሊስ አባላትና አዛዦች ከስራ ማሰናበቱን የሲዳማ ክልል የሰላምና ጸጥታ ቢሮ አስታወቀ። ከተሰናባች የጸጥታ አካላት መካከል 27ቱ በህግ እንደሚጠየቁና ሌሎች 305 አባላት ደግሞ ከባድ ማስጠንቀቂያ እንደተሰጣቸውም የቢሮው ኃላፊ አቶ አለማየሁ ጢሞቴዎስ ለአሜሪካ ድምጽ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ለማዮት ሞቴዎስ ለአሜሪካ ድምጽ እንደገለጹት ክልሉ እርምጃ የወሰደው ስርዓትና ህግ አልተከተለም ባሏቸው የፖሊስ አባላትና አመራሮች ላይ ነው።
በክልሉ ውስጥ አጠቃላይ በግምገማ ሂደት ውስጥ ያለፉት 13600 የሰራዊት አባላትና አመራሮች ነበሩ። ከነዚህ ውስጥ 305 አመራርና አባላት በከፍተኛ የመጨረሻ ለስድስት ወር የሚቆይ ከባድ ማስጠንቀቂያ ተሰጥቶባቸዋል። 157 አመራርና አባላት ከኃላፊነታቸው እንዲታገዱ፣ ከስራቸውም እንዲባረሩና የግል ኑሯቸውን እንዲጀምሩ የተወሰነባቸዋል። ከነዚህ ውስጥም 27ቱ በህግ እንዲጠየቁ በህግ የሚያስጠይቃቸው ኤሌመንት ስለፈጸሙ
አባላቱ ተሳተፉባቸው ያሏቸውን የወንጀል አይነቶች ዘረዘሩት ኃላፊው ህግ ተላልፏል ተብለው በሚያዙ ተጠርጣሪዎች ላይ የሰብአዊ መብት ጥሰት መፈጸም ዋነኛው ነው ብሏል።
ትልቁና ዋናው ጉዳይ የሰብአዊ መብት ያያዝ ጉዳይ ነው። ህግንና ህግን ተከትሎ የከመፈጸም ጋር የታዩ ጉድለቶች አንዳንድ ጊዜ ከህገወጥ ነጋዴዎች ጋር የማበር መንግስት ህገወጦችን ለመቆጣጠር በሚያደርጋቸው እንቅስቃሴዎች ውስጥ መረጃ የማውጣት ስራ አስቀድሞ ለህገወጦች ከተለያዩ ግለሰቦች በተለይ ለባላርቱ በመወገን ባላርቱ የበላይ እንዲሆን ዝቅተኛ ኑሮ ላይ ያለው ደግሞ እንደፈለገም ይከተከተበት አይነት ሂደቶችንም አይተናል። የሚፈልጉትን 40 ሰኞ የመፍታት አይነት ሁኔታዎችንም አይተናል። ከግል ፍላጎታቸው ህግ ከማይፈቅደው ውጪ የሚያደርጉ አባላቶችም እነዚህ ከተባረሩት ውስጥ ያሉ መሆናቸውን
የህግ የበላይነትን እንዲያረጋግጡና እንዲያስከብሩ ኃላፊነት የጣለባቸው የፖሊስ አባላት ራሳቸው ህግ ተላልፈው ተገኝቷል በማለት ማብራርቷል።
በከተሞች በተለይ በክልሉ በሚገኙ ትላልቅ ከተሞች 5 እና 6 ከተሞች ላይ ያየናቸው ችግሮች በሌብነት ውስጥ በከፍተኛ ሁኔታ የተሰማሩ የፖሊስ አባላትና አመራሮች መኖራቸውን አይተናል። ሁለተኛ በስርቆት ላይ የተሰማሩ፣ ሶስተኛ በተለይ በምርመራ ዘርፍ ላይ ያሉ ተጠርጣሪው ወደ ህግ ከመጣ በኋላ ተጠርጣሪው ያዛቸው ንብረቶች እንደ ኤግዚቢትነት ከተያዙ በኋላ ተጠርጣሪው በሌላ ጊዜ በዋስ ወጥቶ ከሄደ በኋላ እነዚህ ኤግዚቢቶች ለግላቸው የመጠቀም አይነት ሁኔታዎችን ያየንበት ሁኔታ ነው ያለው። የመንግስት መለዮን ለብሶ በመለዮ ብቻ በማስፈራራት የሚሰሩት የወንጀል ድርጊቶች መኖራቸውን አይተናል።
ግንቦት 15 ቀን 2015 ዓ.ም ምህረት በአዋሳ ከተማ ተፈጸመውን ጨምሮ በጠለፋና በአስገድዶ መድፈር ወንጀል የተጠረጠሩ የፖሊስ አባላት ደግሞ በህግ እንዲጠየቁ ትዕዛዝ መተላለፉን ማስታወቀዋል።
እነዚህ በህግ የሚያስጠይቃቸው ጉዳዮች ምንድነው? አንደኛ ተጠርጣሪ እስር ቤት መጥቶ ከተጠርጣሪ ጋር አብሮ መብላት፣ አብሮ መጠጣት፣ እስር ቤት ጫት ማስቀባት፣ እዛ ጠጥቶ መስከር፣ በመስከራቸው ደግሞ የመንግስት መሳሪያን ማጥፋት ወዘተ አይነት ተታየባቸው ናቸው። ሌሎቻቸው አስገድዶ በመጥፈር በጠለፋ የተሳተፉ መኖራቸውን እነዚህ በገግባብ እንዲጠየቁ የተደረገባቸው ናቸው።
በከታይነትም ከህብረተሰቡ ተወካዮች ጋር በዚህ ጉዳይ ላይ ውይይት እንደሚደረግ ነው ያመለከቱት።
ሁሉም ባይባል ውስን ፐርሰንት በእኛ ጸጥታ ማዋቅር ውስጥ ያሉ አካላት ሌቦች መሆናቸውን አይተናል። ጸጥታ አካሉ ሌባ ከሆነ ህዝብ ተስፋ ይቆርጣል። ተዝባ ከቆረጠ የኃይል አማራጮችን ይመርጣል። የኃይል አማራጮችን ከመረጠ አገር ይፈርሳል። ለዚህ ጉዳይ እናንተ ምን ትላላችሁ ብለን ወደ ህዝብ ለመቅረብ አሁን ከመቀጠሉ ሳምንት በኋላ ከክልሉ ከጫፍ እስከ ጫፍ በሰላም ጉዳይና በመልካም አስተዳደሮች ጉዳይ ላይ ከፍተኛ የሆነ ህዝባዊ ውይይቶች ይኖሩናል።
በክልሉ መንግስት ከስራ ከተሰናበቱ የፖሊስ አባላት አስተያየት ለማካተት ያደረግነው ጥረት ፈቃደኛ ባለመሆናቸው ሐሳባቸው አልተካተተም። ከስራ መባረራቸው የተገለጸው የፖሊስ አባላት ከሳጅን እስከ ኢንስፔክተርና የወረዳ ፖሊስ ጽፈት ቤት አዛዥ ደረጃ ድረስ የሚገኙ ሲሆን ምርመራው የተደረገባቸውም ባለፈው አንድ ወር ውስጥ እንደሆነም የክልሉ የሰላምና ጸጥታ ቢሮ ኃላፊ አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ዘገባውን ተከታትላችኋል። አሁን ደግሞ ወደ ትንታኔው መጽሔት እንለፍ። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የሰዴን ሶዶ ወረዳ አስተዳዳሪ አቶ በቀለ ቀጫ ባለፈው ማክሰኞ ማንነታቸው ባልታወቀ ታጣቂዎች መገደላቸውን የወረዳው ኮሙኒኬሽን ጽህፈት ቤት አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ መረጃው ቢደርሰውም ስለ ግድያው በቦታው ተገኝቶ ማጣራት አለመቻሉን ገልጿል። ናኮር መልካ አጭር ዘገባ አለው።
በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የሰዴን ሶዶ አስተዳዳሪ የነበሩት አቶ በቀለ ቀጫ ማንነታቸው አልታወቀ ታጣቂዎች መገደላቸውን ያስታወቀው የደቡብ ምዕራብ ሸዋ ዞን ኮሙኒኬሽን ጽፈት ቤት ነው። የዞኑ ኮሙኒኬሽን ጽፈት ቤት በፌስቡክ ገጹ ላይ እንዳሰፈረው አስተዳዳሪው በአዳማ ከተማ ስብሰባ ተሳትፈው ከተመለሱ በኋላ እሁድ ምሽት 3 ሰዓት አካባቢ ኢሉወረዳ አስጎሪ ከተማ ከሚገኘው መኖሪያ ቤታቸው ማንነታቸው አልታወቀ ሰዎች መወሰዳቸውን አመልክቷል። ባለፈው ማክሰኞ ሰኔ 13 2015 ዓ.ም ምረት ደግሞ መገደላቸውንም ጠቁሟል። የደቡብ ምዕራብ ሸዋ ዞን አስተዳዳሪ አቶ ታዬ ጉዲሳ ባሰፈሩት የሐዘን መግለጫ አቶ በቀለ ጠላት በወሰደው ጭካኔ የተሞላበት ድርጊት ተገድለዋል ብለዋል። ጠላት በማለት የተቀሰቱን አካል ማንነት ግን አልገለጹም። አስተዳዳሪው የህዝቡን ጥቅም ለማስከበር ቁርጠኛ የሆኑና ከራስ ወዳድነት ነጻ የሆኑ መሪ ነበሩ በማለትም አክለዋል። አቶ ታዬ የአቶ በቀለ ቀጫ የቀብር ስነ ስርዓት ዛሬ መፈጸሙን የሰዴን ሶዶ ወረዳ ኮሙኒኬሽን ጽፈት ቤት አስታውቋል። በአስተዳዳሪው ግድያ ዙሪያ ከሰዴን ሶዶ ወረዳና ከምዕራብ ሸዋ ዞን እንዲሁም ከኦሮሚያ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በኦሮሚያ ክልል የዚህ አይነቱ ግድያ ሲፈጸም የመጀመሪያው አይደለም። በምዕራብ ሸዋ ዞን የአዳበርጋ ምክትል አስተዳዳሪ አቶ አብዲሳ ቀነኒ ባለፈው ሰኔ 1 ቀን በበካቴ ከተማ በመኖሪያ ቤታቸው አቅራቢያ ማንነታቸው ባልታወቁ ታጣቂዎች መገደላቸውን የዞኑ ኮሙኒኬሽን ጽፈት ቤት ገልጾ ነበር። በተመሳሳይ ሁኔታ በመጋቢት ወር 2015 የነቀምቴ ከተማ ብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ደሳለኝ ቦኮንጃ ማንነታቸው ባልታወቀ ታጣቂዎች መገደላቸውን የከተማው አስተዳደር መግለጹን መዘገባችን ይታወሳል። ባለፈው ማክሰኞ በሰዴን ሶዶ ወረዳ አስተዳዳሪ ላይ የተፈጸመውን ግድያ ጨምሮ በሌሎችም አካባቢዎች እየተፈጸመ ስላለው ግድያ መረጃ እንዳለው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በስፍራዎቹ ተገኝቶ ስለ ሁኔታው እንዳጣራ የጸጥታ ሁኔታ እንቅፋት እንደሆነበት አስታውቋል። በምዕራብ ኦሮሚያ የተለያዩ አካባቢዎች በንጹሃን ዜጎች ላይ ስለሚፈጸሙ ግድያዎችም እንደዚሁ መረጃ ቢደርሰውም ባለው የጸጥታ ሁኔታ ምክንያት ግን በስፍራው ተገኝቶ ለማጣራት አስቸጋሪ እንደሆነ ገልጿል። መንግስት ለችግሩ መፍትሄ እንዲሰጥና የሰላማዊ ሰዎችን ግድያና መፈናቀል እንዲሁም ንብረት መውደም እንዲያስቆም በተደጋጋሚ ያሳሰበ መቆየቱንም ኢሰመኮ አመልክቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ወደ ጎረቤት ሀገር ሱዳን ስንሻገር ደግሞ የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም በሱዳን ለሁለት ወራት የዘለቀው ሁከት በጤና አገልግሎት አሰጣጥ ላይ ከፍተኛ ጫና በማሳደሩ 11 ሚሊዮን ሰዎች እርዳታ እንደሚያስፈልጋቸው አሳስበዋል። በሱዳን የ72 ሰዓታቱ ተኩስ አቁም ካበቃ በኋላ በዋና ከተማዋ ካርቱምና አካባቢዋ በጦር ሰራዊቱና በፈጥኖ ደራሽ ኃይሎች መካከል ከባድ ውጊያ ከትላንትና ሮብ ጠዋት ጀምሮ ቀጥሏል። የአሜሪካ ድምጽ ዘጋቢ ማይክል አቲት ከደቡብ ሱዳን ጁባ ያደረሰንን ዘገባ ከአጃንስ ፍራንስ ፕሬስ ዘገባ ጋር አጠናብሮ ደረጀ ደስታ እንደሚከተል ያቀርበዋል።
የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት ረቡዕ ጄኔቭ ውስጥ ለጋዜጠኞች በሰጡት መግለጫ በሱዳን ለሁለት ወራት በዘለቀው ግጭት የጤና አገልግሎት ዘርፉ ክፉኛ በመጎዳቱ 11 ሚሊዮን ሰዎች የጤና እርዳታ ያስፈልጋቸዋል ብለዋል። በግጭቱ በተጎዱ አካባቢ ከሚገኙ የጤና ተቋማት 2/3 የሚሆኑት አገልግሎት የማይሰጡ ናቸው ያሉት ቴዎድሮስ በጤና ተቋማት፣ በመድኃኒት መጋዘኖች፣ በአምቡላንሶች እና የጤና ሰራተኞች ላይ የሚደርሱ ተደጋጋሚ ጥቃቶች ህሙማንና የጤና ሰራተኞች ወደ ሆስፒታል እንዳይደርሱ አድርገዋቸዋል ሲሉ ተናግረዋል። የዓለም ጤና ድርጅት ግጭቱ ከጀመረበት ጊዜ አንስቶ በጤና ተቋማት ላይ 46 ጥቃቶች መካሄዳቸውን አረጋግጧል ብለዋል ቴዎድሮስ። የተባበሩት መንግስታት ድርጅት ባለስልጣን ባለፈው ሳምንት የዓለም ጤና ድርጅት በሱዳን በሁከት ምክንያት እየጨመረ የሚሄደውን የጤና ፍላጎት ለማሟላት 145 ሚሊዮን ዶላር የሚጠይቅ አዲስ የገንዘብ ድጋፍ ጠይቋል። በሌላም በኩል በሱዳን የ72 ሰዓታት የተኩስ አቁም ስምምነት ካበቃ በኋላ በዋና ከተማዋ ካርቱም እና አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የሚካሄደው ውጊያ ከትናንት ረቡዕ ጧት ጀምሮ ቀጥሏል። የሶስት ቀናት የእርቅ ስምምነቱ ትናንት ረቡዕ ጧት እንዳበቃ በካርቱምና እህት ከተማ በሆነችው ኦምዱርማን የተኩስ ድምጾች ይሰሙ እንደነበር ነዋሪዎች ተናግረዋል። ይህ በሰላማዊ ነዋሪዎች ዘንድ የነበረውን ፍርሃት በድጋሚ ቀስቅሷል። የካርቱም ነዋሪ የሆኑት Omar Hassan, የፈጥኖ ደራሹ ጦር ለበርካታ ጊዜ ሊቆጣጠረው ሞክሮ ባልተሳካለትና በሱዳን ጦር ቁጥጥር ስር በሚገኘው የወታደራዊ መንደስና ክፍል ህንጻ አካባቢ የተኩስ ድምጾችን መስማታቸውን ተናግረዋል።
የጀኑብ መዲነት ኡምድርማን ዳርት ስቲባካት የልአንፍ ሰባህ اليوم
ረቡጥዋት በደቡብ ኡምድርማን በሰለይም በመንደስናው መምሪያ አካባቢ ከባድ ግጭቶች ተከስተዋል። ጥቃቱ ካልፈቲሃብ ከኡምባል ኤል መንሱራ ከኦልዶሃና አባሳ እንዲሁም ከሌሎች አካባቢዎች ይስማ ነበር።
ለሶስት ቀናት የቆየው የተኩሳቁም ስምምነት ብዙ ጊዜ የማይገኝ መጠነኛ ፎይታ በማስገኘቱ የካርቱምና ኦምድርማን ነዋሪዎች ከቤታቸው በመውጣት ምግብ ለማግኘት ይችላሉ ነበር። ይሁን እንጂ የደቡብ ኦምድርማን አጎራባች ሳሌህ ነዋሪ የሆኑት ማናል ኦስማን ውጊያው ተባብሷል ይላሉ። አስፈላጊ ሸቀጦች እንደገና በማለቃቸው ቤተሰቦች መሰረታዊ አገልግሎቶችን ማግኘት አለመቻላቸውንም ገልጸዋል። ሁኔታውን አሰቃቂ ሲሉ የገለጹት ኦስማን ሁሉም ነዋሪዎች ግን አካባቢውን ለመልቀቅ እየሞከሩ አይደሉም ይላሉ።
ወናስ ማሽን ያሁናስ አልሙሳፍሪ ሙሳፍሪ
ትልቅ ቁጥር ያላቸው ሰዎች ከከተማው ውጪ ለቀው መሄዳቸውን ቀጥለዋል። ሌሎቹ ደግሞ ወደ ኋላ ቀርተዋል። ህይወት ለነሱ የተለመደ መስሏል።
በደቡባዊ ካርቱም በኦሎምፒክ ስታዲየም በሰፈሩ የፈጥኖ ደራሽ ወታደሮች ላይ የሱዳን ጦር አየር ኃይል ጥቃቶችን ማድረሱን እማኞች ተናግረዋል። በደቡብ ካርቱም አጎራባች ከተማ ማዮ ነዋሪ የሆኑት መሐመድ አብደላ ቢያንስ አንደኛው ቦምብ አልእንዳሉስ አካባቢ የሚገኝ አንድ መኖሪያ መምታቱን ተናግረዋል። የካርቱም ነዋሪው ሐሰን ሁለቱ የጦርነት ተፋላሚ ወገኖች ውጊያቸውን መቀጠላቸውን ገልጸው የጤና አገልግሎት ማግኘት እጅግ አስቸጋሪ የሆነ መምጣቱን ተናግረዋል።
المواطنون يعني
ሰላማዊ ዜጎችና ህሙማን የጤና አገልግሎት ሰጪ ተቋማትን ለማግኘት ተቸግረዋል። ይህ አካባቢ ከ60% በላይ የሚሆኑ የህክምና ተቋማት የሚገኙት ጦርነቱ በመካሄድባቸው አካባቢዎች ሲሆን ከአገልግሎት ውጪ ሆኗል።
እንደ ተባበሩት መንግስታት ገለጻ እስካሁን በሱዳን ባለው ጦርነት ከ2.5 ሚሊዮን በላይ ሰዎች ቤታቸውን ለቀው ተፈናቅለዋል።
ወደዚህ ወደ ዩናይትድ ስቴትስ እንመለስ። ደግሞ በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሴንት ሉዊስ ፓርክ በተባለች ከተማ የ26 አመት ወጣት ሶማሊያዊት የቀድሞ ስደተኛ ለከንቲባነት በመወዳደር ላይ ነች። ናዲያ መሐመድ ከተመረጠች በክፍለ ግዛቷ የመጀመሪያ ሙስሊምና ትውልደ ሶማሊያ ከንቲባ ትሆናለች። መሐመድ ማስካዴ ከሚኒያፖሊስ ያጠናቀረውን ዘገባ ቆንጂት ታዬ ታቀርባለች።
በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የምትገኘው የሴንት ሉዊስ ፓርክ ከተማ ምክር ቤት አባሏ ናዲያ መሐመድ በስደተኝነት ዩናይትድ ስቴትስ መጣ። ከሚኒያፖሊስ ከተማ ወጣ ብላ በመትገኘው ሴንት ሉዊስ ፓርክ መኖር የጀመረችው የ10 አመት ታዳጊ ሳለች ነው። ከአራት አመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2019 መሆኑ ነው የከተማዋ ምክር ቤት የመጀመሪያ ትውልደ ሶማሊያ አባል በመሆን ታሪክ ሰርታለች። ለከተማዋ ምክር ቤት አባልነት ከተመረጡት ሁሉ በእድሜ ትንሿ እሷ ነች።
የሴንት ሉዊስ ፓርክ ከንቲባ ለመሆን እየተወዳደርኩ ነኝ።
ከንቲባ ለመሆን ልትወዳደር ያሰበችው ለከተማዋ ካላት ፍቅር በመነሳት መሆኑን እናዲያ መሐመድ ትናገራለች።
I love the city. I love St. Louis Park. I've grown to love every part of it.
ከተማዋን ወዳታለሁ። ሴንት ሉዊስ ፓርክን ወዳታለሁ። የከተማዋን ሁለንተናዋን እየወደድኩት ነው የሄድኩት። ስለዚህ ቀጥሎ የሚመጣው እርምጃ መሆን ያለበት ይህ ነው አይደል?
በዩናይትድ ስቴትስ የህዝብ ቁጥር ሴንሰስ ቢሮ መረጃ መሰረት ሴንት ሉዊስ ፓርክ የሚበዙት ነጮች የሆኑ ወደ 50 ሺህ ገደማ ነዋሪዎች አሏት። እንደ አውሮፓውያን የዘመን አቆጣጠር በ2000 ዓመተ ምህረት ከተካሄደው የህዝብ ቁጥር ወዲህ ግን ነጭ ያልሆኑት ነዋሪዎች ቁጥር በእጥፍ ጨምሮ አሁን ከጠቅላላው የከተማይቱ ነዋሪ ቁጥር 20% ገደማውን ይዘዋል። ናዲያ መሐመድ ነጮች ያልሆኑት የከተማይቱ ነዋሪዎች በአቅም ተመጣጣኝ የመኖሪያ ቤት ተደራሽነት እንዲኖራቸው፣ የቤት ባለቤትነትም እንዲስፋፋ፣ እንዲሁም የአነስተኛ ንግድ ባለቤቶች አቅም ግንባታ ላይ ለመስራት እንደምታስብ ገልጻለች።
The homeownership rates for people of color in St. Louis Park is very very low, so I want to make sure that people are able to
St. Louis Park ከተማ ውስጥ ነጭ ያልሆኑ ነዋሪዎች የቤት ባለቤትነት መጠን በጣም ዝቅተኛ ነው። ስለዚህ ሰው የቤት ባለቤት ለመሆን እንዲበቃና ሀብቱን እንዲያዳብር ለመስራት ፈልጋለሁ። ያነስተኛ ንግድ ባለቤቶችን በሚመለከት ደግሞ ሰዎች ወደ ሴንት ሉዊስ ፓርክ ከተማ እየመጡ እንዲገዙ ማገዝሻለሁ።
ሚኒሶታ ከሁሉም የዩናይትድ ስቴትስ ክፍለ ግዛቶች ብዛት ያለው ትውልድ ሶማሊያ የሚኖርባት ነች። ናዲያ መሐመድም እርሷ ከንቲባ ከሆነች የማይቻል ነገር እንደሌለ ማሳያ እንደሚሆን ነው የምትናገረው።
I think it means that anybody can be anything, honestly. I think visual representation.
ማንም ሰው ምንም ነገር መሆን ይችላል ማለት ነው። እውነቴን ነው። በሚታይ መልኩ መወከል በጣም አስፈልጊ ነው አይደል? ግን የመጣንበት አላማችን ወክሎ በመገኘት ላይ የሚወሰን አይደለም። ጥሩ ስራ መስራት እንድንችል ነው።
የ26 አመቷ የሚኒሶታ ሴንት ሉዊስ ፓርክ ከንቲባነት እጩ ተፎካካሪ የ26 አመቷ ናዲያ መሐመድ እስካሁን ብቸኛይቱ ተፎካካሪ ነች። ምርጫው በህዳር ወር ይካሄዳል ተብሏል።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭቶቻችንን ነው የተከታተላችሁት ያላችሁት። ለምሽቱ የመጀመሪያ አጋማሽ ያዝናቸውን ጥንቅሮች በአጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከመለፋችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ለመጠቆም ወይም ደግሞ በተለያዩ የሳምንታዊ መሰናዶቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመስጠት በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ተመልሰናል። የአሜሪካ ድምጽ ይቀጥላል። የሁለተኛው አጋማሽ የመጀመሪያው መሰናዷችን የሚሆነው በሰሞኑን መንግስት ይፋ ያደረገው የግብር ጉዳይ ይሆናል። መንግስት ሰሞኑን ይፋ ያደረገው የቦታ ኪራይና የቤት ግብር የሀገሪቱን ወቅታዊ ሁኔታ ያላገናዘበና ብዙዎችን ለጉዳት ሊዳርግ የሚችል ነው ሲሉ የአሜሪካ ድምጽ ያነጋገራቸው ሁለት የምጣኔ ሀብት ባለሙያዎች ተናገሩ። የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ባለሙያዎችና አጥኚዎች የሆኑት ዶክተር አጥላው አለሙና ዶክተር አቡሌ ማሃሪ መንግስት ግብር ከመተመን በፊት ሊያሻሽላቸው የሚገባቸው በርካታ ነገሮች መኖራቸውን ተናግረዋል። ባለሙያዎቹን ያነጋገራቸው ደረጀ ደስታ ነው፣ እንደሚከተል ያቀርባል።
የአዲስ አበባ ከተማ አስተዳደር በቅርቡ አዲስ የቦታ ኪራይና የቤት ግብር አውጥቷል። ለዚህም የሰጠው ምክንያት በከተማው ያደገ የመጣውን የአገልግሎት ፍላጎትና የመሰረተ ልማት አቅርቦት ችግሮችን ከመፍታት አንጻር ገቢዎችን አሟጦ መሰብሰብ በማስፈልጉ እንደሆነ ገልጿል። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ግን የቦታና የቤት ግብር ወቅቱን ያልጠበቀና በብዙ ሰዎች ላይ ጫና የሚፈጥር ነው ይላሉ።
ቤት ያላቸው ነገር ግን በቤቱ ገቢ ማያገኙበት በጣም ብዙ ሰዎች አሉ። ቤቱ ግን መኖሪያ ብቻ የሚጠቀሙ በጣም ብዙ ሰዎች አሉ። እነዚህ ሰዎች ተለክቶ የሆነ ሺህ ብር ክፈሉ ሲባሉ ለምነው ወይም ከሌላ ሶስት አምጥተው መክፈል ሊኖርባቸው ነው። መጠኑም ከበድ ያለ ነው። ለምሳሌ 4% ይሁን እንደዚህ አካባቢ ነው። ቀላል አይደለም፣ ትልቅ ፐርሰንት ነው። እና በማን አንጻር ነው የታየው ይሄ ነገር? ብዙ ሰው ከአቅሙ ጋር የማይሄድ ነው። ወቅቱን የጠበቀ አይደለም፣ መዘግየት ነበረበት።
በስራ ላይ ያለው የቦታ ኪራይና የቤት ግብር ግመታ ወቅታዊ ባለመደረጉ ከዚህ ዘርፍ የሚሰበሰብ ገቢ እጅግ አነስተኛ ነው ያለው አስተዳደሩ ህጉ ለረጅም ጊዜ ሳይታደስ መቆየቱን ይገልጻል። ቆይቷል መባሉን ግን ዶክተር አጥላው አይቀበሉትም።
እንግዲህ ይሄ ቆይቷል የሚባለው ነገር ግብር ይከፈላል። በፊትም እኮ እንከፍላለን። መጠኑ መጠነኛ ነው እንጂ እንከፍላለን። ይህ እኮ መጠኑ በጣም ኃይል ትልቅ ነው። ሁለተኛ የነበረውንም የግብር ሁኔታ ሰፋ ማድረግ፣ ብዙ ሰዎች ግብር እንዲከፍሉ ማድረግ ነው እንጂ በሰው ባሉት ላይ ጫና በመፍጠር አይደለም። ታክስ ቤዙን ማስፋት ይባላል እንጂ ታክስ ጫናውን መጨመር አይደለም የሚያስፈልገው።
የሚሰበሰበው ግብር የማህበረሰቡን ህይወት ለማሻሻል ይረዳል የሚለውን መከራከሪያ የሚጋሩት የምጣኔ ሀብቱ ባለሙያው ዶክተር አቡሌ ማህሪ ማህበረሰቡን ሊጎዳ የሚችልበት መንገድም ሊኖር እንደሚችል ያስረዳሉ።
ታክስ እንደ ታክስነቱ መሰብሰብ ባለበት ልክ መሰብሰቡ ለአንድ መንግስት የገቢ ምንጭ ስለሆነ እና የማህበረሰቡን ፍላጎት ለማሟላት የግድ ታክስ መሰብሰብ ስላለበት ግዴታ ነው። ታክስ መኖሩ ያልተማከለ መልኩና በጣም አናሳ በሆነ መንገድ ከዚህ ቀደም 1930ዎቹ ጀምሮ በኢትዮጵያ ውስጥ የአፈርና የጣራ የተባለ የጣራና ግድግዳ የተባለ ይከፈል ነበረ። አሁን ላይ ከተማችን የተስተዋለ ያለው የታክስ ጉዳይ ትንሽ ማህበረሰቡን በተከተ ሆኖ ይደመጣል። ይህም ምንድን ነው እንግዲህ የመንግስት ዋነኛ ዓላማ የማህበረሰቡን ዌልፌር ማሻሻል ነው። ያንን ለማሻሻል በሌላ ጎን ደግሞ የሰዎችን ስለጅሮ በግብ የሚመስል መንገድ ጫና መኖሩ ምናልባት ዌልፌር ማሻሻሉ በማሰብ ማህበረሰቡን ሊጎዳ ስለሚችል በአግባቡ እያጠናት ይኖርበታል የሚል እምነት አለኝ።
የቦታ ኪራይና የቤት ግብሩ አገሪቱ አሁን ያለችበትን ተጨባጭ ሁኔታ ያላገናዘበ መሆኑን ዶክተር አቡሌ ይናገራሉ።
እንደምናውቀው በሀገራችን ከፍተኛ የሆነ የዋጋ ንረት ያለበት ሀገራችን በዚህም በዛም ሰለሱ ያለ የፖለቲካ አለመረጋጋቶች፣ በጦርነቱ፣ በተለያዩ ጉዳዮች በድርቅ ተጎዳንበትና ማህበረሰቡ ከፍተኛ ጫና ያለበት ጊዜ ከመሆኑ ጋር ተያይዞ ታክስ የሰዎች የመክፈል አቅምን ያላገላል። አሁን ላይ የኑሮ ውድነቱ እዚህ ልክ ሰውን እያማረረ ባለበት ሁኔታ ዝቅተኛ ነው የማህበረሰብ ክፍል ላይ ጫና ማምጣቱ የሰውን ኑሮ ወይም የሰውን ኑሮ በእጅጉ ፈተና ውስጥ የሚከት ነው የሚሆነው።
ተመኑ ተግባራዊ ሲደረግ በጥናት ላይ ተመስርቶ እንደሆነና በግል በልዩ ሁኔታ የተቸገረ ካለ ቅሬታ ማቅረብ እንደሚችል የአዲስ አበባ ገቢዎች ቢሮ አስታውቋል። ባለሙያዎች ግን ይህ ወጥነት የጎደለው አሰራር ስለሚፈጥር ለሙስና ሊያጋልጥ እንደሚችል ይጠቅሳሉ። መንግስት የተመለከተው ቤቶችን እንጂ ቤት ውስጥ የሚኖሩ ነዋሪዎችን ገቢ አለመሆኑንም ይናገራሉ። ተመሳሳይ ቤቶችና ቦታ ላይ የሚኖሩ ሰዎች አንድ አይነት ገቢ አላቸው ብሎ መገመት አይቻልም የሚሉት ዶክተር አቡሌ ለምሳሌ በልማት ስም ተነሽ የሆኑ ሰዎችን ይጠቅሳሉ።
ምናልባትም ከዚህ ቀደም መኖሪያ ቤቶች አቅም ደካማ የሆኑ ሰዎችን በልማት ተነሽነት በየአካባቢ ተወስዶ እየተሰጣቸው አሉ። እነዚህ ሰዎች ግን ገንዘብ በተሰላበት መንገድ የመክፈል አቅም የሌላቸው የሚሆኑበትና አሁን በተለያዩ መንገድ የምንሰማ ያለ ነው። ያንን ነው እነዚያ ሰዎች እዛ አይነት የጋራ መኖሪያ ቤት ውስጥ ይኖሩ እንጂ ገቢያቸው በዛ አሁን በተሰላው መልክ ሊከፍሉ የሚችሉበት አቅም ሊያኖራቸው ይችላል።
ዶክተር አጥላው የገቢና የፋይናንስ ችግር እንዳለበት የሚታመነው መንግስት ግብር መጨመሩ ተገቢ ቢሆንም ሌላኛውንም አማራጭ መመልከትና የሚገኘውንም ገቢ ኃላፊነት በሚሰማው መንገድ መጠቀም እንደሚገባ ይናገራሉ።
ገቢው ከታክስና ከመሳሰሉት ነው መንግስት የሚያገኘው። ግን በሌላ በኩል ደግሞ የሚያገኘውን ገቢ በሚቻል መጠን አብቃቅቶና አለብክነት መጠቀም ይሻላል ወይስ ብዙዎችን ወደ ድህነት የሚያመራ እርምጃ ውስጥ መግባት ነው የሚሻለው? እንግዲህ እኮ ሁልጊዜ ከሁለት መጥፎ ነገሮች የተሻለውን የመምረጥ ጉዳይ ነው። ሁልጊዜ የተሳካ ነገር አይመጣም። ገቢ ያስፈልገዋል መንግስት፣ እርግጥ ነው። ነገር ግን ደግሞ ሰው ደግሞ የግብሩ ጫና ደግሞ ከፍ ሲል ሰዎችን ብዙ ችግር ውስጥ ይጥላቸዋል፣ እውነት ነው።
ዶክተር አቡሌ መንግስት የግብር ሁኔታዎችን ከመጨመሩ በፊት በመጀመሪያ ደረጃ ሊያሻሽላቸው የሚገቡ ነገሮች አሉ የሚሏቸውን ዋና ዋና ነገሮች ለው ይዘረዝሯቸዋል።
በመጀመሪያ ደረጃ ኢንስቲትዩሽኖቻችንን ማሻሻል፣ አሰራሮቻችንን ማዘመን፣ ከሙስናና ከሰው ንክኪ የጸዳ አሰራርን በመዘርጋት የሚገባውን ታክስ መሰብሰብ ይቻል። ምናልባትም አሁን ላይ መክፈል አቅማቸው ደካማ የሆኑ የማህበረሰብ ክፍሎችን ሪዝነብል በሆነ መንገድ የሚከፍሉትን ታክስ ቀንሶ በክፈል በሚችሉበት መንገድ እንዲከፍሉ ማድረግ ይቻላል። ጎን ለጎንም ደግሞ መንግስት ያለመውን ሊያስበውን የማህበረሰብ አገልግሎትን በሰፋና በተደራጀ መልኩ ማቅረብ ይችላል።
መንግስት የታክስ ጫና ከማስፋት ይልቅ የታክስ መሰረቱን ማስፋት ይገባው እንደነበርም ዶክተር አጥላው አለሙ ይናገራሉ።
መንግስት የግብር አሰባሰቡን መሰረቱን በተለያዩ ነገሮች ላይ አነስ ያለች ሆና ብዙ ሰዎች ላይ በማድረግ ነው። ሰዎች እየሰሩ እኮ መንገድ ዳርም ሆነው ትላልቅ ሱቆችን ማቋቁመው የተለያየ ስራ እየሰሩ ገቢ አግኝተው ያች ከዛች ገቢ ላይ 10 ብርም 5 ብርም ለመንግስት እኮ ገቢ ማድረግ ይችሉ ነበር። ግን የተያዘው ነገር በዛ አይነት አይደለም። የግብር ቤዙን ማስፋት ሳይሆን በነበሩ ላይ ጫና መጨመር ይመስላል እና ይህንን ለመንግስትም የሚጠቅመው አይመስለኝም።
አድማጮች፣ በዚህ ዙሪያ ነዋሪዎችን፣ የመንግስት አካላትና ሌሎች ባለሙያዎችን ያካተቱ ሌሎች ተጨማሪ ዘገባዎችን ወደፊት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ዝግጅታችን አሁንም ከአሜሪካ ድምጽ እንደቀጠለ ነው። ደረጀ ደስታና እንግዳዎቹን የምጣኔ ሀብት ባለሙያዎች እናመሰግናለን። በተከታይ ደግሞ የምናልፈው ወደ ኬንያ ይሆናል። በዛ ያሉ ስደተኞችን እንመለከታለን። አደን አብዱላሂ ኬንያ በሚገኘው ዳዳብ ስደተኛ ካምፕ ሲያድግ ብዙ ፈተናዎችን አሳልፏል። ከሀገሩ ከሶማሊያ የተሰደደው ጽንፈኛ እስላማዊ ታጣቂ ቡድን አልሻባብ ሊመለምለው ሲሞክር አሳፈረኝ በማለቱ ነው። እናም ዛሬ አደን ጋዜጠኛ ነው። ራዲዮ ጋርጋር በሚባል ትኩረቱን የስደተኛው ማህበረሰብ ላይ ያደረገ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የሚደገፍ የሬዲዮ ጣቢያ ላይ ይሰራል። የዛሬውን በዚህ ሳምንት የተከበረውን የዓለም ስደተኛ ቀን ምክንያት በማድረግ ጁማ ማጅንጋ አደን አብዱላሂን ስለ ስራው እንዲሁም ስለ ህልም አነጋግሮት ያቀረበውን ዘገባ ቆንጂት ታየ ታቀርባለች።
ሰሜናዊ ኬንያ ከሚገኙት 3 የስደተኛ ካምፖች በአንደኛው ጋዜጠኛ አደን አብዱላሂ ኮንቴነርስ ሆኖ የራዲዮ ጋርጋርን የጠዋት ፕሮግራም እያቀረበ ነው። በጋዜጠኝነት ሙያ በመሰማራቱ ህልሙ እንደተሳካለት ይናገራል። የ25 ዓመቱ አደን ታዳጊ ወጣት ሳለ አልሸባብ በተዋጊነት እንዲሰለፍ ሲጠይቀው እምቢኝ ብሎ አገር ጥሎ እንደተሰደደ ይናገራል። በስደተኛ ካምፕ ውስጥ ያጋጠሙትን ታሪኮች ለመናገር ይመኝ እንደነበረም ገልጧል።
I have seen a lot of, you know, media gaps in the Dadaab refugee camps. There are a lot of stories out there.
ዳዳብ ስደተኛ ካምፖች ውስጥ ትልቅ የብዙሃን መገናኛ ክፍተት እንዳለ አይቻለሁ። ብዙ ነገር ይካሄዳል፣ ነገር ግን ማንም አይዘግብበትም። በዚህም ምክንያት ነው እኔ ይህንን ክፍተት በመምላት ድምጽ ለሌላቸው ድምጽ ለመሆን የተነሳሁት።
አደን አብዱላሂ የኖርዌይ የስደተኛ ካውንስል በስደተኛ ካምፖቹ ቴክኒካዊ የሙያ ስልጠና ከሰጣቸው ከ600 የሚበልጡ ወጣት ስደተኞች መካከል አንዱ ነው። ጋድሪፍ ከቤት በዳዳብ አካባቢ የኖርዌጂያን የስደተኞች ካውንስል ፕሮግራም ኃላፊ ናቸው። አደንና ሌሎችም ስደተኛ ወጣቶች ስላገኙት የሙያ ስልጠና እንደሚከተለው ያስረዳሉ።
Most youth once they are able to complete primary education high school
አብዛኞቹ ወጣቶች የአንደኛና የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከፍተኛ ትምህርት በተለይም ዩኒቨርሲቲ ገብተው ለመማር ያላቸው እድል በጣም ውሱን ነው። ስለዚህ እኛ እንደ ኖርዌጂያን የስደተኞች ጉዳይ ምክር ቤት ወጣቱን ትኩረት ያደረገ የቴክኒክ ስልጠና ለመስጠት ተንቀሳቀስን። የምንሰጠው ስልጠናም በአጠቃላይ ጋሪሳ እንዲሁም ዳዳብ ውስጥ ያሉትን እድሎች በሚመለከት ካደረግነው ግምገማ በመነሳት ነው።
ኮንጓዊው ስደተኛ ኢላይ ሐሙሊ በዲጂታል ጋዜጠኝነት ተሰማርቷል። ወደፊት ደግሞ የቴሌቪዥን ፕሮግራም አቀናባሪ ለመሆን ነው የሚመኘው።
አንድ ሰው ስደተኛ መሆኑ ያለውን ችሎታ ውሱን ያደርገዋል ማለት አይደለም። የኬንያ ተወላጅ መሆንና ስደተኛ መሆን አንድ ሰው ባለው ችሎታ ላይ ምንም ለውጥ ያመጣል ብዬ አላምንም። የሀገሩ ዜጋ የመሆንና ያለመሆን ጉዳይ ነው እንጂ ከዚያ ሌላ ምንም ለውጥ አይኖረውም።
ሶማሊያዊው ጋዜጠኛ አደን አብዱላሂ ባለም አቀፍ የህፃናት ቀን ዕለት በስደተኛ ካምፑ የተካሄደ መሰናዶ ተከታትሎ ነበር። የ25 ዓመቱ ጋዜጠኛ አድማጮቹ ሙርቲሌ ብለው ይጠሩታል። በሶማሊኛ ታላቅ ሰው ማለት ነው። በካምፖቹ የሚኖሩትን ስደተኞች ህይወት የተመለከቱ ዝግጅቶችን ማቅረብ ደስታ እንደሚሰጠው ይናገራል። ሶማሊያዊቱ ስደተኛ ላይላ ሐሊፍ የራዲዮ ጋርጋር አድማጭ ነች። የራዲዮ ጣቢያው ስደተኛውን ማህበረሰብ በካምፖቹ ከተሰማሩት የእርዳታ ድርጅቶች ጋር የሚያገናኝ ድልድይ ሆኖ እየሰራ ነው ብላለች። ላይላ ሀጋዴራ ውስጥ የሚገኘው መደብሯ ውስጥ ቁጭ ብላ የራዲዮ ስርጭቱን እያደመጠች ነው። እንዲህ ስትል አስተያየቷን ሰጥታለች። ካምፖች ውስጥ ስለሚሆነው ሁሉ በተለይም እዚህ ስለሚሰሩት የሰብአዊ ረዴት ድርጅቶች ሁሉንም መረጃ ለማግኘት ይህን ሬዲዮ አዳምጣለሁ። የኛና የድርጅቶቹ መገናኛ እሱ ነው።
ኬንያ ከግማሽ ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎችን በሀገሯ አስጠልላለች። የሚበዙት ሶማሊያውያንና ደቡብ ሱዳናውያን ናቸው። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2021 ዓመተ ምህረት ኬንያ ስደተኞቹ የሥራ ዕድል እያገኙ ከሀገሪው ጋር ተዋህደው እንዲኖሩ የሚያስችል ሕግ አውጥታለች። ጋዜጠኛ አደን አብዱላሂና ሌሎችም ያገኙት ሙያዊ ስልጠና ይህንን ዕድል እንደሚከፍትላቸው ተስፋ ያደርጋሉ።
ለተፈጠረው የቴክኒክ ችግር ይቅርታን እንጠይቃለን። ዝግጅታችን ይቀጥላል። አሁን ደግሞ እናልፈው ወደ ሳምንታዊ ሳይንስና የተፈጠረው አካባቢ ነው። የኢትዮጵያ አርሶ አደሮች በአየር ንብረትና በአየር ሁኔታ ለውጥ ዙሪያ በቂ መረጃ ለማግኘታቸው ለእርሻ ምርት መቀነስ ከፍተኛ አስተዋጽኦ እንደሚያደርግ አንድ በቅርቡ የወጣ ጥናት አመልክቷል። ዓለም አቀፍ የእድገት ማዕከል የተሰኘው ተቋም በአምስት ክልሎች ውስጥ ባካሄደው ጥናት ኢትዮጵያ ውስጥ ስለ አየር ንብረት ለውጥ መረጃ የሚያገኙ አርሶ አደሮች 18 ከመቶ ብቻ መሆናቸውን ያመለከተ ሲሆን መረጃ ያላቸው አርሶ አደሮች በበቆሎ ምርታቸው 27 ከመቶ በስንዴ ደግሞ 17 በመቶ የበለጠ ምርታማ እንደሚሆኑ አስታውቋል። በዚህ ዙሪያ አርሶ አደሮችን እና የግብርና ባለሙያዎችን እንዲሁም ጥናቱን ያካሄደው ተቋም የኢትዮጵያ ወኪል ኢኮኖሚስት የሆኑትን ዶክተር ስንሻው ታምሩን አነጋግረን ተከታዩን ዘገባ አሰናድተናል። በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉት የ68 ዓመቱ አቶ ኒኔ ሆርሲሳ በግብርና ሙያ የሚተዳደሩ ባለሙያ ሲሆኑ ቀደም ሲል እንደ ልብ ያመርቱት የነበረው የበቆሎ እህል አሁን ምርታማነቱ እየቀነሰ መምጣቱን ይገልጻሉ።
ድሮ ማዳበሪያ ማልፈልግም ክረምቱን ያታግዳል መሬቱ። የድሮ አፈርና ያሁኑ አፈር የተለያየ። የድሮ አፈር ጥሶ በጣም ሚኒራል እንትን ያለው ነው። ያሁኑ ግን በአመት በማዳበሪያ ተቀስቶ ወይም ደግሞ ዝናብ አጥቶ ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በማዳበሪያ። ካለበለዚያ ግን ምንም አይገኝም ከአፈሩ ላይ የአፈር መበከል ራሱ አፈሩ ራሱ ከድሮ አፈር አይነት አይደለም።
አቶ ኒኔ የእርሻ ምርታቸው የቀነሰው በዝናብ መጥፋትና የሚኖሩበት አካባቢ የሙቀት መጠን በከፍተኛ ሁኔታ እየጨመረ በመምጣቱ መሆኑንም ያስረዳሉ።
አያም ቢሆን ይሄ አመቱን በሙሉ ይዛል ያለን ዘንድሮ በተለያየ ሰዓት ሁሉ ጊዜ እየቀነሰ ወደ መቀነስ እየተራመደ ነው። ዛሬ የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የሚለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ ያስከተለው የዝናብ መጥፋትና የአካባቢ ወደ በረሃነት መቀየር አቶ ኒኔንና ሌሎች በግብርና የሚተዳደሩ አርሶ አደሮችን ለከፍተኛ ችግር አጋልጧል። በዝናብ መቀነስ ምክንያት በርካታ አርሶ አደሮች ለቤት ምግብ ፍጆታና ለገበያ የሚያቀርቡት የበቆሎ ምርት እንደ ልብ እንዳይበቅል ማድረጉንና የሚበቅሉትም ከቀድሞ ዝርያቸው እጅግ ያነሰ የምርት መጠን ያላቸው መሆኑን የግብርና ባለሙያዎች ይገልጻሉ። አቶ አበባዮ ካሳይ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በመጽሐረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ ናቸው።
በፊት
ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉት። ነገር ግን እነዚህ እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባይዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ እያሳደረ ያለውን ጉዳት ከግምት ውስጥ በማስገባት ዓለም አቀፍ የእድገት ማዕከል የተሰኘ ተቋም በቅርቡ ባካሄደው ጥናት የኢትዮጵያ አርሶ አደሮች በአየር ንብረት ለውጥ ዙሪያ በቂ መረጃ እንዲያገኙ በማድረግ ብቻ ምርትንና ምርታማነትን ማሻሻል እንደሚቻል አመልክቷል። ሆኖም በአሁን ወቅት መረጃውን የሚያገኙት 18 ከመቶ አርሶ አደሮች ብቻ መሆናቸውን ጥናቱን ካካሄዱት ባለሙያዎች አንዱና የተቋሙ የኢትዮጵያ ወኪል የኢኮኖሚ ባለሙያ ዶክተር ስንሻው ታምሩ ያስረዳሉ።
ከተጠየቁናቸው 4000 ከሚጠጉ አርሶ አደሮች ውስጥ 18% ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለው ሌላ ዲቴል ሳንገባ መረጃውን ያገኙ አርሶ አደሮች 18% ብቻ ናቸው። ወደ 82% የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም፣ መረጃውንም ደግሞ ደርሷቸው ማያውቁም፣ ፎርስ ካላወቁም አይደርሳቸውም።
መረጃ እንዳያገኙ የሚያግዷቸው ነገሮች ምንድናቸው የሚሉትን ለማየት ሞክራችኋል?
አዎ፣ እንደመጠየቅ ብለናል። አንደኛ ስለ መረጃው ራሱ መኖሩን አያውቁትም። ያው መረጃ ስለሌለ ነው ይላሉ፣ ወይ ደግሞ ሬዲዮ በሰፊው ስለማንሰማ ነው፣ ወይ ደግሞ እዚህ ዴቨሎፕመንታል ኤጀንት የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። እንደዚህ አይነት የመሳሰሉ መልሶችን ነው የሰጡት።
ይህ በአማራ፣ ኦሮሚያ፣ ትግራይ፣ ደቡብና ሶማሊያ ክልሎች ውስጥ የተካሄደው ጥናት እንደሚያሳየው አርሶ አደሮች ጋር የሚታየው ከፍተኛ የሆነ የመረጃ እጥረት በምግብ ምርትና የምግብ ዋስትና ላይ ከፍተኛ ተጽዕኖ እያሳደረ ነው።
ከአየር ንብረት ለውጥ ጋር በተገናኘ በተለይ እንደ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የ1966ቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን ምስራቅ፣ እንደዚህ በደቡብ፣ እንደዚህ የቦረና ዞንን ተከትሎ በጣም ትልልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ፣ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል። እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሊያ አካባቢም ጨምሮ ወቅቱን ያልጠበቀ ጎርፍ መጥቶ ትልቅ የብዙ ቤተሰቡን አፈናቅሏል። እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ሕዝብ በዚህ ይጠቃል።
ለመሆኑ አርሶ አደሮች በአየር ንብረትና በአየር ሁኔታ ለውጥ ዙሪያ በሚያገኙት መረጃ ምን ያክል ምርታቸውን ማሳደግ ይችላሉ ለሚለው ጥያቄ ዶክተር ስንሻው በጥናታቸው ያገኙትን ውጤት ያብራራሉ።
እነዚህ 18% ካገኙት ውስጥ ካላገኙት ጋር ሲነጻጽር ያገኙት አርሶ አደሮች የበቆሎና የስንዴ ምርታቸው ከ17-26% በጣም ከፍ ብሎ አግኝተነዋል። ይህ ማለት በጣም ትልቅ የሚባል ውጤት ነው። እንደ ማዳበሪያ፣ እንደ ምርት ዘር፣ እንደ ኤክስቴንሽን ሰርቪስ ከነዚህ ጋር ባልተናነሰ ሁኔታ የበቆሎና የስንዴን ምርት በጣም ከፍ ያደርጋል። ግን እዚህ ጋር አጽንኦት አድርጌ ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት እህሎች፣ ቡና ላይም ለማጣራት ሞክረን እስካሁን ባለን ዳታ ተጨባጭ መረጃ አላገኘንም።
ከአየር ንብረት ወይም ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርቡ መረጃዎችን ከሚያገኙ ጥቂት አርሶ አደሮች መካከል 63% የሚሆኑት መረጃውን የሚያገኙት ከሬዲዮ መሆኑን ጥናቱ አመልክቷል። ሌሎች 19% የሚሆኑት ደግሞ ከቴሌቪዥን ሲያገኙ፣ ቀሪዎቹ ከጎረቤትና ከእርሻ ባለሙያ ሰራተኞች የሰሙ ናቸው። ይህን የመረጃ ስርጭት ሁኔታ በተቀናጀ መልኩ እንዲዳረስ የሚመለከታቸው አካላት ተጨማሪ ጥናቶችን ማካሄድ እንዳለባቸው ዶክተር ስንሻው ይጠቁማሉ።
ሞዳሊቲው እንዴት ይሁን፣ በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል በኩል ነው? በሞባይል ስልክ በኩል ነው? በእነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው? በሬዲዮ በኩል ነው? በሬዲዮ በኩል ከሆነ ደግሞ ምን አይነት ትንተና ተካሂዶ ምን አይነት መረጃ ነው መስጠት ያለበት? የሚለውን ሬዲዮ ስንት ቦታ ነው የሚደርሰው? ፍሪኩዌንሲው እንዴት ነው የሚሆን ነው በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄ እነዚህ የአየር ንብረት ጋር ተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር ተገናኘ መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጠ ጥናት ማድረግ በምን በኩል ቢደርስ ነው የበለጠ ተጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንደውም ከእሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀን
በአየር ንብረት ለውጥ ዙሪያ የሚሰራጩ መረጃዎች ለአርሶ አደሮች በሚሆን መልኩ አስተናርቶ በተለያዩ መንገዶች እንዲዳረሱ ለማድረግ የግብርና ሚኒስቴር፣ የሜትሮሎጂ አገልግሎቶች፣ የግብርና ኤክስቴንሽን ሰራተኞችና የመገናኛ ብዙሃን ተቀናጅተው መስራት እንደሚጠበቅባቸው ዶክተር ስንሻው አመልክተዋል። ይህ ከሆነ እንደ አቶ ኒኔን የመሳሰሉ አምራች ገበሬዎችን ለአደጋ ላጋለጠው የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር ይቻላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን ነው። ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከዛ በፊት ግን በተለያዩ የመገኛ መንገዶቻችን መልእክቶቻችሁን ያደረሳችሁን የተለያዩ ሰዎች አሏችሁ። ከነሱ መካከል የተወሰኑትን እናጋራችሁ። በኪራሙ ወረዳ 8 አርሶ አደሮች በታጣቂዎች እንደተገደሉ የኮሙኒኬሽኑ ጽህፈት ቤት አስታወቀ በሚል ባቀረብነው ዘገባ አንድ ተስፋ ለማሃሪ የተባሉ የፌስቡክ ተከታያችን ፈጣሪ በየቀኑ ዜናው ስለሞቱ ሰዎች ነው፣ ስለዚህ ህዝቡ ይህንን ለምን ሆነና ማቆም እንዳለበት እንዴት ማወቅ አለበት? ካልሆነ በስተቀር ይህ ችግር የሚቀጥል ይመስለኛል የሚል መልእክታቸውን አጋርተውናል። ፈርዲሳ ሃሊና የተባሉ እንዲሁ የፌስቡክ ሌላ ተከታያችን በሆሮ ጉድሩ ዞን በአሙሩ ወረዳ በአጋምሳ ከተማ በየቀኑ የሞቱ ላሉ ዜጎች ውስጥ ማን ድምጽ ይሁን ማንስ ይስማቸው የሚል መልእክት አስቀምጠውልናል። መነሻውን በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ላደረሰባቸው የትግራይ ክልል ባለሀብቶች ዕዳ እንዲሰረዝ የክልሉ የንግድና ዘርፍ ማህበራት ፕሬዝዳንት ጥሪ አቀረቡ ስንል ባስተላለፍ ነው። ሌላው ዘገባችን እንዲሁ የፌስቡክ ተከታያችን የሆኑ ኑር ዋርካ የሚል በሚል ስያሜ ፌስቡክ ላይ የሚከተሉን አድማጭ ተመልካቻችን ጦርነቱ አልተጠናቀቀም፣ ምክንያቱም እስካሁን ድረስ ያልተፈቱ ችግሮች አሉ ሲሉ አስተያየታቸውን በእንግሊዘኛ አስፍረው አስቀምጠውልናል። የወላይታ ዞን የጋራ ክልል ጥያቄ ህዝበ ውሳኔ ለሁለተኛ ጊዜ መካሄዱን አስመልክቶ በቀረበው ዘገባ ደግሞ ሙሉነሽ ደርጋሶ የተባሉ ተከታያችን አሁንም በፌስቡክ ላይ መንግስት ዙሪያ ጥምጥም መዞር ለምን አስፈለገው? የፖለቲከኞች ሀሳብ ከህዝቡ ጋር ማስማማት አይሻልም ወይ? ለአንድ ዞን 5000 ታዛቢ በመላክ ሀብት ከማባከን ይልቅ የህዝቡን ሀሳብ በግልጽ በማወያየት በምላሽ ቢሰጥ ጥሩ ይሆን ነበር። ይህ ለምን እንደማይሆን አልገባኝም የሚል አስተያየታቸውን አጋርተውናል። ቀደም ሲል በትምህርት የተቡና የሳሉ ትውልደ ኢትዮጵያውያንን ለማበረታታት በዩናይትድ ስቴትስ ቨርጂኒያ ግዛት የተካሄደውን የማበረታቻ ዝግጅት አስመልክቶ ባቀረብነው ዘገባ ስርም እንዲሁ በርካታ መልእክቶችና አስተያየቶች ደርሰውናል። በርካቶች ለተመራቂ ተማሪዎች እንኳን ደስ አላችሁ የሚል መልእክትን ያስቀመጡት፣ ሌሎች ደግሞ አዘጋጆቹን በርቱ በዚሁ ቀጥሉ የሚሉ የማበረታቻ መልእክቶች አድርሰውናል። አድማጮች እናንተም በተለያዩ ዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ @voaamharik እንዲሁም በትዊተር #voaamharik በማለት ልታደርሱን ትችላላችሁ። በተጨማሪም የስልክ መስመራችን 202-251-3505 ነው። ከፊት የመደመር ምልክትና አንድን በማስቀደም ድምጻችሁን በዋትስአፕ ቀርጻችሁ ብታስቀምጡልን ይደርሰናል። እኛም እንደዚህ አለፍ አለፍ እያልን እየሰበሰብን መልሰን ወደ እናንተ የምናደርስ ይሆናል። ዝግጅቶቻችንን እናጠናቀቃለን። በማቀናበር ብርሃን ኃይሉ፣ ዋና አዘጋጅ ቆንጂት ታየ እንዲሁም የተለያዩትን መሰናዶች በማዘጋጀት አብረውን ካመሹ መላው የአሜሪካ ድምጽ ባልደረቦች ጋር ስናስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። ቀደም ሲል እንዳልኩት ዝግጅቶቹ መልእክቶቻችሁን በተለያዩ መገናኛዎቻችን ልታደርሱን ትችላላችሁ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደሩ።